Gambino, B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንኳን ለአውሮፓውያን 2018 በሰላም አደረሳችሁ። ታክሲዋ ሞልታለች። በኢትዮጵያ ደግሞ ታህሳስ 23 2010 ዓ.ም ምሽት ፕሮግራም ነኝ። አስተናጋጃችሁ ጽዮን ግርማ ነኝ። በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን ማጠናቀቁን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ዘገባ አለን።
አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም።
በአዲስ አበባ ዩኒቨርሲቲ የታሪክ ምሁርና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ አስተያየት በመስጠት የሚታወቀው ረዳት ፕሮፌሰር አቶ አበባው አያሌው ነው።
እንደ ሀገር ሊሰሩ የሚገባቸውና እርማት የሚያስፈልጋቸው እንዲሁም ፓርቲው እንደ ፓርቲው ተሳስተዋል የሚላቸውን ስህተቶች አስቀምጦ ይቅርታ ጠይቋል።
ኢህአዴግ እንደ ድርጅት ለመቀጠል ከፈለገ የነበረውን እድል ያበላሸ፣ ችግሮች እየተወሳሰቡ እንዲሄድ መንገድ የከፈተ የይስሙላ መግለጫ ነው የሚል እምነት ነው ያለኝ።
አቶ አሉላ ሰለሞንና አቶ ገረሱ ቱፋ በመግለጫው ላይ ተቃራኒ ሀሳብ አላቸው፣ ይዘናቸዋል። ኮሜዲያን ደረጀ ኃይሌ ዛሬ ለአውሮፓውያን አዲስ ዓመት በክፍል ሁለት ቃለ ምልልስ ይዘነዋል።
በአይነ የምታየውን ነገር ገልብጠህ ነው የምታቀርበው። ስለዚህ ከህብረተሰቡ ጋር እስካለ ጊዜ ድረስ ቀልዶች ታገኛለህ። በዛ ላይ የቀደሙትን ታነባለህ። በአንተ እድሜ ክልል ያሉትንም ከውጭም ያለውን ነገር ታነባለህ። ፊልሞች ምናምን ነገር ታያለህ። ከዛ የምትማረውን ነገር አይተህ ነው እንግዲህ ለአንተ የሚመጥነውና ይሄ ሊሆን ይችላል ብለህ የምታስበው ለተመልካች የምታቀርበው።
የአዲስ ዓመት ምኞትም ከቪኦኤ ሰዎች ይዘናል። በፌስቡክ አት ቪኦኤ አማርኛ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ ዜና እናስቀድም። አጠር ላሉት ዓለም አቀፍ የምሽቱ ዜናዎች ተመልሼ መጥቻለሁኝ። ዛሬ የአውሮፓውያን አዲስ ዓመት አንድ ብሎ ጀምሯል። እዚህ ዩናይትድ ስቴትስ ውስጥ በተለይም በኒውዮርኩ ታይምስ ስኩዌር ተብሎ በሚታወቀው አደባባይ በብዙ ሺዎች የሚቆጠሩ አሜሪካውያንና የሌላም ሀገር ዜጎች እጅግ ኃይለኛ የነበረውን የወቅቱ ብርድ ሳይበግራቸው መንፈቀ ሌሊት ላይ ማለትም 2018ን ዛሬ ሌሊት ተቀብለዋል። የአዲስ ዓመት መግቢያ በኒውዮርክ ታይምስ ስኩዌር ሲከበር 118 ዓመት ሆኖታል። የኮስታሪካ ባለስልጣናት ትላንት እሁድ በተራራማውና በጫካ በተከበበው ምዕራባዊው ሳን ጆሴ ከተማ አካባቢ ተከስክሶ ለ10 የዩናይትድ ስቴትስ ዜጎችና ለ2 የኮስታሪካ ዜግነት ላላቸው ፓይለቶች ሕይወት መጥፋት ምክንያት የሆነው የአውሮፕላን አደጋ መነሻን እያጣሩ መሆናቸው ተገልጿል። ባለስልጣናቱ እንደገለጹት በረራ ላይ እንደነበር በእሳት ከጋየው አውሮፕላን አንድም በሕይወት የተረፈ ሰው የለም። ከሞቱት መካከል 5 አሜሪካውያን እረፍት ላይ እንደነበሩ ኒውዮርክ ከሚገኘው ቤተሰቦቻቸው ተገልጿል። የአሜሪካ ኃይሎች አፍጋኒስታን ውስጥ እየተዋጓቸው ያሉትን አሸባሪዎች ፓኪስታን ከለላ እየሰጠች መሆኗን በመጥቀስ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ፓኪስታንን እንደገና ወነጀሉ። ፕሬዚዳንት ትራምፕ ዛሬ ለገባው አዲስ ዓመት የመጀመሪያቸው በሆነው የትዊተር መልእክታቸው ዩናይትድ ስቴትስ በሞኝነት ባለፉት 15 ዓመታት ለፓኪስታን ከ33 ሚሊዮን ዶላር በላይ መስጠቷን አስታውሰው በምትኩ ለእኛ ግን ከውሸትና ከማታለል ሌላ የሰጡን ነገር የለም ብለዋል። ይልቁንም አሉ ትራምፕ፣ አፍጋኒስታን ውስጥ ለምናድናቸው ሽብርተኞች አስተማማኝ የሆነ መሸሸጊያ መስጠትን ተያይዘውታል። አሁን ግን ያ ከትማል ብለዋል ፕሬዚዳንቱ። በማከል ትራምፕ በዚህ አነጋገራቸው ለኢራን የሚሰጠውን የገንዘብ እርዳታ ለማቋረጥ ማቀዳቸው ይሁን አይሁን ግልጽ አይደለም። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በአመራር ድክመት የተፈጠሩትን አደጋዎችና ስጋቶችን ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን ማጠናቀቁን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። በርከት ባሉ የሀገሪቱ አካባቢዎች የሰላምና መረጋጋት እጦትና የዜጎች እልፈት የዕለት ከዕለት ክስተት እየሆነ መምጣቱን ጠቁሟል። የስራ አስፈጻሚ ኮሚቴ መግለጫ የተመለከተውን ዘገባ እስክንድር ፍሬው ይዞታል።
የኢህአዴግ ስራ አስፈጻሚ ኮሚቴ ያወጣው መግለጫ በ17 ቀናት ስብሰባ ያደረገውን ግምገማ የደረሰባቸውን ውሳኔዎች የዘረዘረበት ነው። በዚህ መሰረት በየደረጃው ባሉ ርከኖች የውስጥ ድርጅት ዲሞክራሲ እጦት ስር መስደዱን ገምግሟል። ይህ በተራው የመታገያ መድረኮችን የሚገድብና በአመራሩ ውስጥ ያመለካከትና የተግባር አንድነት እንዳይፈጠር መሰናክል መሆኑንም አመልክቷል። የስልጣንን የህዝብ መገልገያነት ለአደጋ ማጋለጡንም ዘርዝሯል። ከዚህ አንጻር ተገቢ ባልሆኑ ጥቅሞች ላይ የተመሰረቱ የቡድን ትስስሮች ድርጅታዊና ልማታዊ ተልእኮዎች በብቃት እንዳይፈጸሙ ከፍተኛ መሰናክል መሆናቸውንም ነው የጠቆመው። የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መግለጫ በአገሪቱ ያለውን የሰላምና መረጋጋት ችግርም አንስቷል። ከቅርብ ጊዜ ወዲህ በርከት ባሉ የአገሪቱ አካባቢዎች የሰላምና መረጋጋት እጦት እንደዚሁም የዜጎች እልፈት የዕለት ተዕለት ክስተት እየሆነ መምጣቱን ያመለከተው ይህም ለሀገራዊ ህልውናና የጥፋት ቋፍ ያደረሰበት ሁኔታ መኖሩን የውጭ ጥቃት ተጋላጭነት አደጋ ማስከተሉንም ጠቅሷል። በመሆኑም የሀገሪቱን ሰላም በአጭር ጊዜ ውስጥ ወደ ተለመደው አስተማማኝ ሁኔታ መመለስ እንደሚገባ ወስኗል። የኢህአዴግ ስራ አስፈጻሚ ኮሚቴ በመግለጫው ሀገራዊና ብሔረሰባዊ ማንነትን በተመለከተም የጠቀሰው አለ። ብሔረሰባዊና ሀገራዊ ማንነትን አስተሳስሮ በመገንባት በኩል ጉድለት መታየቱን፣ በአስተማማኝ መንገድም መፈታት እንዳለበት ነው የጠቆመው። የተጠቀሱት ችግሮች በዋናነት በከፍተኛ አመራሩ በተለይም በስራ አስፈጻሚ ኮሚቴ አባላቱና በድርጅትና በመንግስት ከፍተኛ የስራ ኃላፊዎች የተፈጠሩ መሆናቸውንም በግምገማው ለይቷል። ኃላፊነቱን እንደሚወስድም አስታውቋል። በዚህ ምክንያት የተሰማውን ጥልቅ ጸጸት በመግለጽም መላውን የሀገሪቱ ህዝቦች እንደዚሁም የድርጅት አባላትና ደጋፊዎች ልባዊ ይቅርታ ጠይቋል። የስራ አስፈጻሚ ኮሚቴው ባሳለፈው ባለ 8 ነጥብ ውሳኔ የህዝብን ሰላም የሚያወቁ ማናቸውንም ተግባራት በቁጥጥር ስር ለማዋል መንግስት ሙሉ ኃላፊነቱን እንደሚወስድ አስረድቷል። የዜጎችን የመንቀሳቀስ መብት የሚያውኩ የቡድንና የተናጥል እንቅስቃሴዎችን እንደሚቆጣጠርም አስታውቋል። በኦሮሚያና በሶማሌ ክልል ድንበር አካባቢዎች የተከሰተው የዜጎች ሞትና እንግልት እንደዚሁም በመቶ ሺዎች መፈናቀል በአስቸኳይ ተገጥቶ መደበኛ ህይወታቸውን የሚመሩበትን መንገድ ለማመቻቸትና በአካባቢዎቹ ያሉ ህገወጥ እንቅስቃሴዎችን ለመቆጣጠርም ወስኗል። መግለጫው ስለ አራቱ የግንባሩ አባል ድርጅቶችን ማንሳቷል። እያንዳንዱ ብሔራዊ ድርጅት በከፍተኛ አመራር ደረጃ የሚታይበትን ድክመት በጥልቀት ገምግሞ የማስተካከያና የርምት እርምጃ እንዲወስድ መወሰኑን የጠቆመው ብሔራዊ አንድነትን ለማጠናከር የሚያስችሉ እንቅስቃሴዎችን ከህዝብና ከመንግስት ጋር በመሆን ማከናወን እንደሚገባም አስታውሷል። የህዝብን አመኔታ መልሶ ለማግኘትና ህዝብ የሚደመጥበትና ወሳኝነቱ የሚረጋገጥበት ድል እንዲሰፋ እንዲሁም የወጣቶችን ጥያቄ በሚገባ ለመመለስና ተሳትፏቸውን ለማረጋገጥ ተከታታይ ስራዎች እንዲሰሩ ወስኗል። የመድብለ ፓርቲ ስርዓት ግንባታ ችግሮችን ከሁሉም ተቃዋሚ ድርጅቶችና ከህዝቡ ጋር በጋራ ለመፍታትም ወስኗል። ከዚህ አንጻር ምሁራንና የሲቪክ ማህበራትም ተገቢ ሚናቸውን የሚወጡበት ምቹ ሁኔታ እንዲፈጠር መወሰኑን ያስታወቀው የሰብአዊና የዲሞክራሲያዊ መብቶችን የመጣስ አዝማሚያዎችን በጥብቅ ለመመከት ከፍተኛ ፋይዳ ያላቸው ተጨማሪ እርምጃዎች እንዲወሰዱ ስራ አስፈጻሚ ኮሚቴው አቅጣጫ ማስቀመጡም ተገልጿል። በዚህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ከ36ቱ መደበኛ አባላት በተጨማሪ የድርጅቱ ነባር አመራሮች መገኘታቸውንም በቴሌቪዥን ከቀረበው ምስል ለመረዳት ተችሏል። ስብሰባውን በሙሉ ወይም በከፊል መሳተፋቸውን ግን ማረጋገጥ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ከዚሁ ጋር ተያያዥ የሆነ ውይይት ነው ተከታዩ ዝግጅታችን። ኢህአዴግ ስራ አስፈጻሚ ባወጣው መግለጫ ላይ ከአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር አቶ አበባው አያሌው እንደዚሁም ከዋሽንግተን ዲሲ አቶ አሉላ ሰለሞንና ከአምስተርዳም አቶ ገረሱ ቱፋን ጋብዤ በመግለጫው ላይ አስተያየት እንዲሰጡኝ ማምሻውን ጠይቄያቸዋለሁ። ወደ ውይይቱ እንለፍ። ሶስታችሁንም በጣም አመሰግናለሁ። ሶስታችሁን ዛሬ ጋበዝኳችሁ ከኢህአዴግ ስራ አስፈጻሚ ኮሚቴ ከሰጠው መግለጫ ጋር ተያይዞ ነው። በመግለጫው ላይ ኢትዮጵያ ያለችበትን ሁኔታ ግንዛቤ ውስጥ የከተተ መግለጫ ነው ወይ የወጣው? አቶ አበባው አያሌው።
እኔ አይመስለኝም። እንግዲህ መግለጫውን አንብቤያለሁ። ሳነባው አንደኛ የተገነዘብኩት አንደኛ ምንድን ነው፣ ፓርቲው በራሱ ማዕከል ነው ውይይት ያደረገው። ኢህአዴግ የሚባለውን ፓርቲ የመሰረቱት እነዛ ፓርቲዎች የገመገሙት በውስጣቸው ያለውን ልዩነት ነው እንጂ የተመለከቱት አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም። ሁለተኛ ደግሞ ስወስደው የምጠብቀው ነገር አንድ ነገር ነበረ። አንደኛ አገርን ማቀንቀን የምንለው ነገር አለ። አገር ማገንጠል ሲባል አገር ከፋርት በላይ ነው፣ አገር ከሁሉም በላይ ነው፣ ከግለሰብ በላይ ነው። ያንን ምናልባት አይገነግሉታል ብዬ ነበረ። ምክንያቱም ላለፉት 20 ዓመታት ምንድን ነበር ሲሰራ የነበረው እየተባለ በብዙ ሚዲያዎች ሲነገር የነበረው ልዩነታችን ላይ ነው እንጂ አንድነታችን ላይ አላተኮርንም ባል ነበረ። ያን ፓርቲው እንዲያጠነቅነው እንዲያነሳው አጀንዳ አድርጎ ጠብቅ ነበረ። ያንንም አልተነሳም። ሁለተኛ የሚዲያ ነገሮች ናቸው። ሶስተኛ ማለት ነው ይቅርታ፣ ሚዲያ በነገራችን ላይ የህዝቡን የልብ ትርታ ካላዳመጠና ያንን ካልተናገረ እንዴት ነው የሚሆነው? ይህንንም እንደገና ወደ መቆጣጠርና በራሱ በሚሰጠው መመሪያ መሰረት ትንቀሳቀሳላችሁ እንጂ የሚል ነው እንጂ ሌላ ነገር አላገኘሁበትም። እና አጠቃላይ እኔ ስገመግመው ምንድን ነው የሀገሪቱን ያለችበትን አደገኛ ሁኔታ አልገመተም። በአካባቢያችን ያሉ ብዙ ሀገሮች እየተተራመሱ ነው፣ እኛም እንደዛ መተራመስ አለብን። ይህን ነበር አንሶ መነጋገር የነበረበት ፓርቲ።
አቶ አበባ በጣም አመሰግናለሁኝ። አሉላ፣ እስቲ በአንተ በኩልስ እንግዲህ በመግለጫው መግቢያ ላይ ትንሽ ሀገሪቱ ያለችበትን ችግር ለመዳሰስ ይሞክራል። ሀገሪቱ በአሳሳቢ ወቅታዊ ችግሮች ተወጥራ የቆየችበት ሁኔታ አለ የሚል ነገር አለ በመግቢያው አካባቢ እና በአጠቃላይ ግን መግለጫው ሲያጠቃልል ይህንን ወቅታዊ ችግር ግንዛቤ ውስጥ የከተተ ነው ወይ ትላለህ በአንተ በኩል?
አመሰግናለሁ ጽዮን። ያው መግለጫውን አንብቤዋለሁ። እንደተባለው ኢህአዴግ ያካሄደው የስራ አስፈጻሚ የድርጅቱ ስብሰባ ነው። ነገር ግን እንደ ገዢ ፓርቲና ራሱ ኢህአዴግ የሚመራው መንግስትም በሀገራዊ ጉዳዮች እና በወቅታዊ ጉዳዮች ላይ አተኩሯል። መግለጫው ውስጥ ሁሉንም ነገር ላናገኝ እንችላለን። በተለይ ወደ ተግባር በሚመነዘርበት ጊዜ ነው ነገሮችን በደንብ በግልጽ ማወቅ የሚቻለው። ምክንያቱ ስለ 18 ቀን የተካሄደው ስብሰባ በዚህ መግለጫ ውስጥ ሁሉንም ነገር ማካተት ይቻላል የሚል እምነት የለኝም። ነገር ግን ብዙ ነገሮችን ግምት ውስጥ ያስገባ ነው። በዋናነት ኢህአዴግ እንደ ኢህአዴግ አራቱ አባል ድርጅቶች የመሰረቱት ኢህአዴግ ማለት ነው እንደ ግንባር ያለበትን ችግር አስቀምጧል። ከዛ እንደ መንግስት እንደ ገዢ ፓርቲ ደግሞ እንደ መንግስት አስቀምጧል። የሀገራዊ ጉዳዩንም አይቶታል። በተለይ ሀገራዊ አንድነትን ከማቀንቀን ረገድ የነበሩ ጉድለቶች መግለጫው ላይ ተካቷል። ሌላ በቀጣይነት እንደ ሀገር ሊሰሩ የሚገባቸውና እርማት የሚያስፈልጋቸው እንዲሁም ፓርቲው እንደ ፓርቲው ተሳስተዋል የሚላቸውን ስህተቶች አስቀምጦ ይቅርታ ጠይቋል።
በጣም አመሰግናለሁ። አቶ ገረሱ ትፋ፣ ወደ አንተ ልምጣና ሁለቱ ያነሱት ሀሳብ ላይ የምትጨምረው አለ አያይዘህ እንደው መግለጫውንም በዛው የምትዳስሰው ነገር ካለ?
መግለጫው ብዙም ከዚህ በፊት ስናነባቸው ከነበሩ መግለጫዎች የተለዩ አይደሉም። እዛ ሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ፣ ከፍተኛ የኢኮኖሚ ቀውስም አለ። እነዚህ ሁለት እርስ በርሳቸው እየተደማመሩ የሚሄዱ ዲያሌክቲካል ሪሌሽንሽፕ ያላቸው ናቸው። ስለዚህ አንደኛው አንደኛውን እያጠነከረ የሚሄድ ነው። ይህንን መሰረታዊ የፖለቲካ ቀውስ ያመጣው ደግሞ የአንድ የቡድን የበላይነት እዛ ሀገር ውስጥ ተንሰራፎ እዛ ሀገር ውስጥ የሚገኙ ህዝቦች ይሄ መንግስት የእነንትና መንግስት ነው እንጂ የእኛ መንግስት አይደለም የሚል መንፈስ ውስጥ ስለቆዩ ያንን ሊቀይር የሚችል በተወሰነ ደረጃ የኢህአዴግ አባል ድርጅቶች አካባቢ ሲደረጉ እንቅስቃሴዎችን መልሶ ለማፈን ጥረት ያደረገ የማስፈራሪያ ብሮን የበላይነት አሁንም ለማስቀጠል የኢህአዴግን መግለጫ ልንለው አንችልም፣ የህወሓት መግለጫ ማለት እንችላለን። ምክንያቱም በሌሎቹ ድርጅቶች ሲታይ የነበረው መንፈስ እዚህ ውስጥ አልተንጸባረቀም። ስለዚህ ችግሮቹን ለመፍታት በድፍረት ኢህአዴግ እንደ ድርጅት ለመቀጠል ከፈለገ የነበረውን እድል ያበላሸ ችግሮች እየተወሳሰቡ እንዲሄድ መንገድ የከፈተ የይስሙላ መግለጫ ነው የሚል እምነት ነው ያለኝ።
በድፍኑ መግለጫውን ለመዳሰስ ሞክራችኋል። ወደ መግለጫው ስንገባ አንደኛው ስለ ፓርቲው ስለ አራቱ ኢህአዴግን ስለመሰረቱት አራቱ ፓርቲዎች እንደተባለው ስለ እነሱ ቢሆንም መግለጫው መሀል ላይ ግን በስራ አስፈጻሚዎች ግምገማ መሰረት መርህ አልባ ቡድናዊ ትስስር የሚል ነገር ተነስቷል። ከምንም ነገር በፊትና በላይ በጠባብ ቡድናዊ ጥቅሞች ላይ የተመሰረተ መርህ አልባ ግንኙነት ይላል እና ምን ማለት ነው? እንዴት ተረዳችሁት ይህንን? እስቲ አቶ አበባው።
እንግዲህ ድርጅቶች አሉ ኢህአዴግን የመሰረቱ። እነዛ ድርጅቶች በአንድ በኩል የራሳቸውንም ግንኙነት የመሰረት መብት አላቸው፣ ይሄ የተጠበቀ ነው፣ ጤናማ። በአንድ በኩል ደግሞ ችግሩ ምንድን ነው? ኢህአዴግ ከጀመረው ጉዞ አልተላቀቀም። ለምን? መርህ ምንድን ነው? መጀመሪያ ላይ መርህ ማለት ህዝብ ነው። ህዝብን የወከለ ፓርቲ ህወሓትም ይሁን ኦህዴድም ይሁን ብአዴንም ይሁን እነዚህ ስለ ህዝቦቻቸው መታገል አለባት። ህዝብን እነዚህ ፕሬዘንት አድርገዋል። ህዝብን ተወከሉ ደግሞ ለህዝባቸው ማገንቀን አለባት። ሁለተኛ ደግሞ አንድ ፓርቲ አንድን ህዝብ ይወክል ማለት ነው። እዛ ጋ ያስቀመጠው ነገር አለ። ያ ነገር ደግሞ ምንድን ነው? ብሔራዊ ድርጅቶች ይላቸዋል። ብሔራዊ ድርጅቶች እኮ እርስ በርስ ለመገናኘት ምንም ጥያቄ አያስፈልጋቸውም። እንደውም ኢህአዴግ ሊያጠናክሩ የሚችሉ እነዛ ግንኙነቶች ናቸው። በጣም እንደውም እዛ መግለጫ ላይ በጣም ያፈርኩበት አንደኛው ትልቁ ነገር ምንድን ነው? እነዚህን መድረኮች በደንብ አድርጎ መጠቀም መቻል ነበረበት፣ ማስፋፋትም ነበረበት። ህዝባዊ ድርጅት አይደሉም እንዴ? ህዝባዊ ድርጅት ብለዋል ከመጀመሪያም ሲነሱ ማለት ነው። እነዚህ ድርጅቶች ህዝብን ካልወከሉ፣ የህዝብን አላማ የህዝብን ጥያቄ ካላቀነቀኑ የት ጋ ነው? ይሄ ፓርቲዛን ፖለቲክስ ነው አሁን እየበጠበጠን ያለ። ህዝቡ ሌላ፣ ፓርቲው ሌላ። እንደዚህ ሊሆን አይችልም ከዚህ በኋላ። አሁን እዚህ መግለጫ ላይ የወጣው ትልቁ ነገር በጣም የሚያስፈራ ምንድን ነው? መርህ አልባ። ምን ማለት ነው መርህ አልባ? በፓርቲዛን ፖለቲክስ ከሄድን ምንድን ነው መርህ አልባ ነው? ፓርቲው ከህዝቡ አይገናኝም፣ ህዝቡ ደግሞ ከፓርቲው ጋር ምንም አይነት ግንኙነት የለውም። አሁን ፓርቲዎችና ህዝቡ የግድ መተዋወቅ አለባቸው።
እሺ፣ አቶ አበባው አመሰግናለሁ። አቶ አሉላና ቀድም ስትሰጥ አስተያየት ኢህአዴግ እንደውም ኃላፊነቱን ወስዳለሁ ብሏል ለተፈጠሩት ነገሮች ብለህ ነበር። ምን ማለት ነው ኃላፊነት መውሰድ ማለት? መግለጫው ላይ በዝርዝር አልተቀመጠም የትኛውን ኃላፊነት የትኛው ጥፋት እንደተሰራ በዝርዝር የተቀመጠ ነገር የለም። የትኛውን ነው ኃላፊነት የሚወስደው?
መግለጫው ላይ በአገራችን የተከሰተው ሁኔታ ነው እንግዲህ ህዝብን ያሳዘነ ሁኔታ ተከስቷል። ይሄ ምንም ጥያቄ የለውም። ሀገራችን ላለፉት ሁለት ዓመታት የነበረችበት ሁኔታ በጣም አሳዛኝ ነው። ምስቅልቅሉ የወጣ ብዙ ነገሮች የሚገለጽ መፈናቀል፣ የሰው የዜጎች ህይወት መጥፋት፣ እንደዚህ የመሳሰሉ ነገሮች መግለጫው ላይ ተቀምጠዋል። ስለዚህ ያንኑ የማስተካከል አንድ፣ ሁለተኛ ደግሞ ይቅርታም ጠይቋል። ቀድሞ ወዳልሽው ነጥብ ስመጣ ግን ይሄ መርህ አልባ ጉድኝት የተባለው መጀመሪያ በነገራችን ላይ እንዲያውም ከዚህ ከኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በፊት ቀደም ብሎ የድርጅቶች በየድርጅታቸው ስብሰባ አድርገው ነበር እና አስታውሳለሁ በአዴን ላይ ርዕዮተ ዓለም ክህደት ብሎ ያስቀመጠው ነገር ነበረ። በአዴን ከዛ ጋር የሚያያዝ ነው። ሁለተኛው በአባል ድርጅቶች ውስጥ የሚታይ ቡድናዊነት፣ ይሄ የኔትወርኪንግ ብቃት ሳይሆን ተቻችሎ ተሸፋፍኖ አቅም በሌለበት ሁኔታ ተሸካክሞ የመሄድ የኔትወርክ አካሄድ ስለነበረ ነው። ይሄ ነው ቡድናዊ ጠባብ አካሄድ የተባለው። ስለዚህ አባል ድርጅቶቹን በይበልጥ የሚመለከት እንጂ ወደ ህዝብ ወደ ውጭ የምናወጣው ነገር አይደለም። በህዝቦች መካከል የተደረጉ ግንኙነቶች በነገራችን ላይ ራሱ መንግስትም ያዘጋጃቸው አባል ድርጅቶቹም ደግፈውት ሀሳቡን የፈጸሙት ነገር ስለሆነ እንዲያውም ተጠናክሮ መቀጠል አለበት የህዝብ ለህዝብ ግንኙነቱ። መድረኮቹ ራሱ የፈጠራቸው መንግስትና ኢህአዴግ ነው።
ገረሱ፣ እንግዲህ አሉላ ይሄንን መርህ አልባ የሚለውን የኢህአዴግ መግለጫ ላይ የተቀመጠውን ነገር አባል ድርጅቶቹ እርስ በርስ ባላቸው ግንኙነት ነው እንጂ ህዝቡና እርስ በርስ ህዝቡ ውስጥ በተፈጠረው ለምሳሌ ከዚህ መግለጫ በኋላ በማህበራዊ ሚዲያም ላይ የነበረው ነገር በተለይ የአማራና የኦሮሞ ህዝብ ለህዝብ ግንኙነት እሱን የተመለከተ መግለጫ ነው የሚል ነገር ሲነሳ ነበርና አይደለም። ምን ትላለህ?
እኔ አሉላ እንደሚለው ሳይሆን ከብዙ ህወሓት ጋር ተያያዥነት ወይንም ቅርበት ያላቸው ሰዎች በተለያየ ጊዜ ባለፉት አንድ ወር ሁለት ወር ውስጥ የሚሰጡት አስተያየት ያንን በተወሰነ ደረጃ የሚያንጸባርቅ መግለጫ ነው። እንደሚታወቀው ኢህአዴግ የመንግስታዊ የሆኑ ስራዎችን በሙሉ ወደ ኢህአዴግ ወስዶ ኢህአዴግ ውስጥ ደግሞ ኢህአዴግ በአንድ ድርጅት ኮር የሆነበት ዙሪያ ነው የተደራጀው። ውሳኔዎችን መንግስታዊ ከሆኑ እንደ ፓርላማ፣ ሌሎች ሌጂትመት ሊሆኑ ከሚችሉ አይሎች ወስዶ እዛ ውስጥ ነበር ሲወሰን የነበረው እና እስካሁኑ ደግሞ አንድ ድርጅት ተቆጣጥሮት የፈለገውን ነገር ያደርግ ነበረ። ራሱ መሀል ላይ ሆኖ እንደ ዳኛ ሌሎችን እያጣላ በትንሽ ቡድን የበላይነት ሲያስጠብቅ ነበረ። ያንን ነገር ሊቀለብስ የሚችል ህዝቦች ራሳቸውን ችለው ኤጀንሲ ኖሯቸው ሊያቀራረቡ የሚችሉ እነዚህ ድርጅቶች በተወሰነ ደረጃ ራሳቸውን ችለው ያደርጉት የነበረው እንቅስቃሴ በህዝቦች መካከል ቅርርብን ስለፈጠረ ያ ደግሞ የትንሽ ቡድንን ሄጅሞኒ ሊያፈርስ ይችላል ብሎ ስላሰበ በሶሻል ሚዲያም ይሁን በተለያየ መድረኮች ይህንን ነገር ሲዋጋ እንደነበረ በደንብ ይታያል። አሁንም ያንኑ ነገር በድርጅታዊ መግለጫ ውስጥ አካቶ ያንን ነገር ለመቀልበስ የሚያደርገው ጥረት ነው እንጂ አሉላ እንዳለው አይመስለኝም።
እንግዲህ ሶስታችሁንም በጣም ነው የማመሰግነው። በመግቢያ ላይ እንደጠቀስኩት በጣም አጭር የውይይት ጊዜ ነው ያለን ለዛሬ፣ በስፋት በሚቀጥለው እንመለስበታለን። ግን እንደው ለማጠቃለል ያህል ይሄ የ18ቱ ቀን የኢህአዴግ ስብሰባና የወጣው መግለጫ በቀጣይ አሁን ላለው ወቅታዊ ችግር ትንሽ ፍንጣቂ ወይም አመላካች ተስፋ አለው ወይ ትላላችሁ? ተውበው
እኔ ማስበው እንግዲህ ምንድን ነው ድርጅቶች ህዝባቸውን ማሰብ አለባቸው። ህዝቡ አንድ ነው። በነገራችን ላይ ምንም አይነት ይህን ህዝብ ከፋፍሎም ለብቻውም ታይቶ እንትን አይልም። ፓርቲዛን ፖለቲክስ በእኛ ሀገር መጀመሪያም ባዕድ ነው። ለምን ሺህ አመት ሶስት ሺህ አመት የኖረን ህዝብ ዝም ብለን ነገ ወይም ትናንትና ስለመጣን ብቻ የምንነግድበትም አይደለም። ትልቁ ነገር ምንድን ነው? ህዝቡ ትልቅ ህዝብ ነው። መጀመሪያ ላይ ፖለቲካ መነሳት ያለበት አይ እኔ አውቀላለሁ ብሎ ሳይሆን ምንድነው መነሳት ያለበት ህዝቡ ምንድነው ፍላጎቱ በምንድነው የተሳሰረው ከዚህ በፊትስ ምንድነው የሚያገናኘው እነዛን ደግሞ የኢኮኖሚ ትስስሮች መፍጠር ነው እንጂ አሁን ፖለቲካው ከህዝቡ ተለይቷል። ይሄን ደግሞ የጀመርነው አሁን ኢህአዴግ ስለመጣ ማለት ነው። ከደርግ ስርዓት ጀምሮ የለም የህዝቡን ፍላጎት ስሜት የህዝብ ትርታ የልብ ትርታቸውን ያላማከለ ፖለቲካ እንዴት አድርጎ ነው የህዝብ ያገኝ መልሰው ይሄን ነው። አሁን እኔም መጠይቀው መጀመሪያ ላይ ኢህአዴግ መወያየት ያለበት ስለ ፓርቲው ስለምኑ ስለተነክሮ ሳይሆን ምን ያክል ህዝባዊ መሆን አለበት የህዝቡን ስሜት እንረዳና የልብ ትርታውን አዳምጠን ያንን እንመልስ መሆን አለበት። ህዝቡን ያዳምጥ ህዝቡን ሲያዳምጥ መልሱን ያገኘዋል። ህዝብ ትልቅ ነው ይሄን ነው የሚለው እና እንጂ ስለ ድርጅት ስለምን ስለምን አይደለም። ድርጅቱ ተከፋፍሏል። አንዱ ጥቅመኛ ነው አንዱ በቃ ህዝብን ይረሳ ነው አንዱ የህዝብ ወገንተኝነት አለ። ፖለቲካ ማለት እኮ መጫወቻ አይደለም። ፖለቲካ ማለት እኮ የራስን ጥያቄ መመለስ አለበት እያንዳንዱ የድሃውን ጥያቄ መመለስ አለበት የባለ ሀብቱን ጥያቄ መመለስ አለበት በአግባቡ መመለስ አለበት። ይሄንን ያላደረገ የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ ምንድን ነው የሚፈልግልኝ ነው የሚጠልቁ ነገር።
አቶ አበባ እንግዲህ በጥያቄን ያጠቃለልከው በሌላ ጊዜ በሰፊው በስፋት በውይይት እንመለስበታለን። አቶ አሉላ አንተም ማጠቃለያ።
እሺ ዚዮን አመሰግናለሁ። በሰፊው ምን ይሄድበት በቀጣይ ያልሽው አስምሪበትና በቀጠሮ እንለያይ አንድ ነገር ነው ከተሰፊ ነገር።
ጥሩ ልክ ነው።
በመጨረሻ እኔ ከአቶ አበባው ጋር መጋራው ምንድነው የህዝቦች መቀራረብ ሊኖረን ይገባል የሚለው በጣም መሰረታዊ ነገር ነው። አሁን የተጀመረው ተወሰኑ ቦታዎች በትግራይ በአማራ በኦሮሚያ አማራ እንዲሁም አማራ ቤንሻንጉል እንደዚህ ተደርጎ ነበር መድረኮች። ይሄ ተጠናክሮ መቀጠል አለበት። ህዝባችን በፖለቲካ ኤሊቶች ምክንያት ዋጋ መክፈል የለበትም። ስለዚህ በዚህ በጣም ስማማለሁ። አገራዊ አንድነታችን በማጠናከር እንዳሉት ህዝቡ አንድ ነው በተመሳሳይ ጣፈንታ ያለው ነው በኢኮኖሚም በፖለቲካም ማለት ነው። ስለዚህ በጋራ ተደጋግፈን የምናድግበት መንገድ መመቻቸት አለበት። በኢህአዴግ መግለጫ ላይ ግን ያው ትግበራ በጣም ይጠበቃል። በተግባር በቃል የተባለው ነገር ወደ ተግባር የመቀየር 18 ቀን የወሰደ ስብሰባ ላይ የተወያዩበት ነጥቦች በአፋጣኝ ወደ ተግባር ገብተው የህዝቡን እምነት መመለስ መቻል አለባቸው የሚል እምነት አለኝ። ነገር ግን መግለጫው ላይ መካተት የሚገባቸው ነጥቦች ተካተዋል የሚል እምነት አለኝ።
እሺ እሺ በጣም አመሰግናለሁ አቶ ገረሱ።
እኔ መግለጫው መስራታዊ ችግሮችን ሳይሆን የችግሮችን ምልክቶች ነው ለማጥፋት የሞከረው። ለምሳሌ መግለጫውን የመጀመሪያውን ቁጥር ብንወስ በየቦታው የሚነሱ ህዝባዊ አመጾችን በቁጥጥር ስር ማዋል የሚል ነገር አለበትና በቁጥጥር ስር ማዋል ችግሩን አይፈታውም። በቁጥጥር ስር ለማዋል መንግስት እስካሁን የሚችለውን ነገር ያደርግ ነበረ ግን አልቻለም። ስለዚህ ወደፊትም አይችልም። ይሄ ነገር ሊቀረፍ የሚችለው ችግሮችን ያንን ነገር አመጽ ያስነሱ የትኛውም ሀገር ውስጥ ከመሬት ተነስቶ ሰው ህዝብ እብድ አይደለም ዝም ብሎ ጥያቄ የሚያስነሳውና የሚያምጠው እንዲያምጥ የሚያደርጉ የፖለቲካ የኢኮኖሚ ማህበራዊ ችግሮች ስላሉ ነው። እነዛን ችግሮችን ምልክታቸውን በማጥፋት ሳይሆን ችግሮችን ለመፍታት መዘጋጀት ነው የሚፈልገው። ሌላው ኢህአዴግ በውስጡ ደግሞ ህወሓት ጠላቶችን እየፈጠረ ለመኖር የሚፈልግ ነው። ለምሳሌ አሁን ቅድም ጉድኝትን አሉላ ራሱ እዚህ ሲፈታ ውጭ ሀገር ካሉት ውጭ ሀገር ያሉት ራሳቸው ደጋፊዎቹን አይደለም ማለት የተወሰኑት ሌላውን ውጭ ሀገር ያለውን ሰው ልክ እንደ ጠላት ነው የሚቆጥሩት እና እዛ ሀገር ውስጥ ያሉ መሰረታዊ ችግሮችን ለመፍታት ለማዳመጥ ካልሞከረ ካሁን በኋላ ወይ እንደ ኢህአዴግ መቀጠል ላይችል ይችላል ወይ ደግሞ ሀገር ውስጥም አደጋ ሊመጣ ይችላል። እነዚህ ነገሮች ፖለቲካውን ችግር ወደ ኢኮኖሚ ይሄዳል። ምክንያቱም የተረጋጋ ሀገር ያልሆነ ውስጥ ኢንቨስትመንት ሊኖር አይችልም። እዛ ያለውም ህዝብ በሰላም ሰርቶ መግባት አይችልም። ጥርጣሬ ውስጥ ነው የሚገባው። ይሄ የኢኮኖሚ ቀውስ ያመጣል። አገሪቷ ከፍተኛ የእዳ ውስጥ ያለች ሀገር ናት። ይሄ ነገር ተደማምሮ አደገኛ የሆነ ሁኔታ ሳይፈጥር መልሰው ነገሩን ማየት ያለባቸው ይመስለኛል። ያንን ነገር ካላደረጉ ከአንድ ወር ከሁለት ወር በኋላ ደግሞ ሌላ ስብሰባ ሲቀመጥ ልናይ እንችላለን።
ሶስታችሁንም አመሰግናለሁኝ። አቶ አበባ አያሌው ከአዲስ አበባ ዩኒቨርሲቲ፣ አቶ አሎላ ሰለሞን ከዋሽንግተን፣ አቶ ገረሱ ቱፋ ደግሞ ከአምስተርዳም፣ ሶስታችሁም በተለያየ ሙያ ላይ ያላችሁ በኢትዮጵያ ግን የፖለቲካ ሁኔታ ላይ ወቅታዊ ጉዳዮች ላይ ያገባናል ብላችሁ በተለያየ መንገድ ሀሳባችሁን የምትገልጹ ናችሁ። ለዛሬ ጋበዝናችሁ የኢህአዴግን መግለጫ በተመለከተ ነበረ። ሰፋ ባለው ይት ግን ተመልሰን መጥተን ለአድማጮቻችን ጠቃሚ ሐሳብ ታካፍላላችሁ ብለን እንገምታለን። ለዛሬ ሶስታችሁንም አመሰግናለሁ።
እኛም እናመሰግናለን።
እናመሰግናለን።
የጋቢና ቪኦኤ አድማጮቻችን በድጋሚ እንኳን ለ2018 የፈረንጆቹ የአውሮፓውያን አመት በሰላም አደረሳችሁ እያልን የአሜሪካ ድምጽ ባልደረቦች ተከታዩ መልእክት አስተላልፈዋል። የሚጀምረው አቶ ንጉሴ መንገሻ ከአፍሪካ ዲቪዥን ዳይሬክተር ነው።
እንኳን አደረሳችሁ ለ2018 አመተ ምህረት የፈረንጆቹ መሆኑ ነው። የሰላም የደስታ የጤና በተለይም ደግሞ በጣም ሰላም የተመላበት ዘመን እንዲሆን ለአልመክታችን እመኛለሁ። አመሰግናለሁ። ንጉሴ መንገሻ።
የተከበራችሁ አድማጮቻችን እና ተመልካቾቻችን መልካም የአውሮፓውያን አዲስ አመት እመኝላችኋለሁ። 2018 የሰላም የፍቅር የመከባበርና የወንድማማችነት እንዲሆን እመኛለሁ። ፕሮግራማችንን ደግሞ መከታተላችሁን እንድትቀጥሉ እንጠይቃችኋለን። አስተያየት ጥያቄ ይስካላችሁ አድርሱን። ተስተካበላችሁ ነኝ ከአሜሪካ ድምጽ ራዲዮ። መልካም አዲስ አመት።
በመላው ዓለም የምትገኙ አድማጮችና ተመልካቾቻችን አዲስ አበባ ነኝ ከዋሽንግተን ዲሲ። መልካም አዲስ የአውሮፓውያን አመት ይሁንላችሁ። እዚህ ያሉ ኢትዮጵያውያን ታድለዋል። ሁለት አዲስ አመት ሁለት የገና በዓል ያከብራሉ። አሁን ዛሬ የጀመረው አዲስ አመት ደግሞ አበባዬ ሆይ መስከረም ተባ ሆይ ባይባልም እንደ አገሩ አዲስ አመት እናከብራለን። እናንተም በያላችሁበት መልካም አዲስ አመት። ትንሽ ወጣት ልሁንና ደግሞ ይመቻችሁ።
ቆንጂታ የነን ከአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት። መጪው 2018 የሰላም የደስታ የጤና የመተሳሰብ የመደማመጥ እንዲሆንላችሁ ከልብ እመኛለሁ። መልካም አዲስ አመት።
መጪው የአውሮፓ አመት 2018 ልዩ የብልጽግና የሰላም የጤና እንዲሆንላችሁ እመኛለሁ። ሰለሞን አባተ ነኝ ከአሜሪካ።
ለአዲሱ የአውሮፓውያን 2018 በቅድሚያ እንኳን በሰላም አደረሳችሁ። ከዚህ ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ 2018 የኢትዮጵያውያኑ 2010 ከፊሉ ቀርቷል። እሱን ጨምሮ ምናልባትም በፈተና ውስጥ ያለን የሚመስለው ጊዜ ወደ መልካም አዝማሚያ የሚሄድበት በየቤቱ በፕሮግራሞቻችን እንደምናንጸባርቀው የምትነጋገሩበት መልካም ሁኔታ እንዲፈጠር በአገር ውስጥ የምትወያዩበት እና ጥሩ ቦታ የምንደርስበት ጊዜ እንዲሆን ተስፋ አደርጋለሁ። በተረፈ በፕሮግራሞቻችን በንቃት እንድትሳተፉ እንጋብዛለን። ሰላም ጤና ይስጥልኝ። አሉላ ነኝ።
ጽዮን ግርማ ነኝ። መጪው 2018 ዓመተ ምህረት የሰላም የጤና የፍቅር ያሰባችሁትን የምታደርጉበት አመት ያድርግላችሁ። በተጨማሪም ደግሞ @ቪኦኤአማሪክ የፌስቡክ ገጻችንን #ቪኦኤአማሪክ የትዊተር ገጻችንን ቪኦኤአማሪክ.com ዌብሳይታችንን የምትጎበኙበት አመት ያድርግልን። ለኛ እናንተ ስትከታተሉን ነው እኛ የምንኖረውና በድጋሚ የአውሮፓውያንን 2018 ለምታከብሩ እንኳን በሰላም አደረሳችሁ።
ስሜ አበባየው ገበያው ይባላል። የቮይስ ኦፍ አሜሪካ አማርኛ ክፍል የሶሻል እና የዌብ ፕሮዲውሰር ነኝ። እንኳን ለ2018 ዓመተ ምህረት የፈረንጆች አዲስ አመት አደረሳችሁ። በዚህ አጋጣሚ ቪኦኤ አማርክ ፌስቡካችንን ተከታተሉ፣ ዌብሳይታችንን ተከታተሉ voaamharic.com ብላችሁ
should old acquaintance be forgot and never brought to mind? Should old acquaintance be forgot and no name signed for all
that? ተከታተሉት የቆያችሁት የጋቢና ቪኦኤ ዝግጅታችንን ነው። አሁን እንግዲህ ወደ ማጠናቀቁ ነን። ማሪያ ኬሪ ኒውዌርን በተመለከተ የዘፈነችውን ዘፈን የጋበዝናችሁ። ለዛሬ አብሬያችሁ ሳስተናግዳችሁ የቆየሁት ጽዮን ግርማ ነበርኩኝ። በነገው ምሽት ተመልሰን እንገናኛለን። መልካም ምሽት።